ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መጋቢት 25 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሐተታዎችን በተከታታይ እናሰማለን። በቅድሚያ ዋነኛው የሰላም ጠር ወያኔ ነው በሚል ርዕስ የቀረበ ሲሆን በማስከተል መሰረታዊ ችግሮቻችንና መፍትያቸው በመጨረሻም ጉልቻ ቢቀያየር ወጥ አጣፍጥም በሚል ርዕስ በቀረበው ሐተታ ክፍል አንድ ፕሮግራማችንን እናጠናቅቃለን። በቅድሚያ ዜና።
አብይ አህመድ በሰኞ ዕለት ንግግሩ የሻቢያን መንግስት ለርቅ መጥራቱ የሚታወስ ሲሆን ይህን አስመልክቶ የሻቢያ መንግስት መልስ የሰጠ መሆኑ ታውቋል። የሻቢያ ባለስልጣኖች ለንግግሩ በሰጡት የተቃውሞ መልስ ሰላምን መፍጠር ሁለቱንም አገሮች ሊጠቅም የሚችል ተገቢ እርምጃ መሆኑን ገልጸው ሰላም ሊፈጠር የሚችለው ግን የወያኔ አገዛዝ የዓለም አቀፍ ስምምነቶችን ደፍጥጦ ባድሜን ጨምሮ ከተቆጣጠራቸው አካባቢዎች ያላንዳች ቅድመ ሁኔታ በፍጥነት ሲወጣና አካባቢዎቹን ለሻቢያ መንግስት ሲያስረክብ ነው ብለዋል። በግብጽ በሱዳንና በወያኔ አገዛዝ መካከል የሚካሄደው የሶስትዮሽ የሚኒስትሮች ስብሰባ ከመጋቢት 26 ቀን እስከ መጋቢት 27 ቀን 2010 ዓ.ም ካርቱም ሱዳን ላይ እንደሚካሄድ የግብጽ የውጭ ጉዳይ ሚኒስትር ገልጿል። የአባይን ግድብ ለመሙላት ከሶስት እስከ አራት ዓመት ጊዜ ብቻ መውሰድ አለበት የሚለው ሐሳብ በወያኔ አገዛዝ ሲገፋ የቆየ ሲሆን ግድቡ በግብጽ ላይ የሚያመጣው ተጽዕኖ አነስተኛ እንዲሆን ግድቡን ለመውላት የሚወስደው ጊዜ ከሰባት እስከ ዘጠኝ ዓመት መሆን አለበት በማለት ግብጽ ስትከራከር ቆይታለች። በሚቀጥሉት ቀናት በሚደረጉ ስብሰባዎች ይህን አስመልክቶ ምን ስምምነት ሊደረግ እንደሚችል የታወቀ ነገር የለም።
ወያኔ በሰጠው ትዕዛዝ መሰረት አንድ የወያኔዎች የሚስተር ልዑክ ቡድን ወደ አንድ የአውሮፓ ሀገር ተጉዞ ከተመረጡ ሶስት ተቃዋሚ ድርጅቶች ጋር ድርድር ሊያደርግ ነው ተባለ። ይህ ከመጋረጃ በስተጀርባ ሊካሄድ የታሰበ ድርድር ወያኔ ጠላቶቼ የሚላቸውን ቡድኖች አይጠቀልልም የሚል ዜናም ቀርቧል። በጀርመን ወይም ቤልጅየም ይደረጋል የተባለው ድርድር የወያኔ ወዳጅ ከሆነችው በኖርዌይም ሊካሄድ የሚችል ነው ሲባል ይህ ነጥሎ ድርድር የተቃዋሚዎችን የህብረት እንቅስቃሴ ለማገድ ወይም ለማሰናከል ነው የሚል ግምት አለ። በተያዘ ዜና ወደ አሜሪካ ሀገር ዋሽንግተን ተጋብዘው የነበሩ የእንግሊዝና ፈረንሳይ የኢትዮጵያ ጉዳይ አዋቂዎች በውጭ ጉዳይ ሚኒስቴርና በሲአይኤ ሰፊ ውይይትን አካሂደው ወደ መጡበት የተመለሱ ሲሆን አሜሪካ አሁን የተሾመውን ጠቅላይ ሚኒስትር ለመደገፍና አማራም ኦሮሞም በመሆኑ ሁለቱንም ብሔረሰቦች ያበረዳል በሚል እንዲቀሰቀስለት መፈለጓንም ገልጸዋል። ወያኔ ከሶማሊያ ጦር አወጣለሁ በማለት የአሜሪካንን ቀጣይ ድጋፍ ያገኘ ነው ያሉ ክፍሎች በሶማሊያ የአፍሪካ ጦር የተባለው እየተሳካለት አይደለም ሲሉም አጋልጠዋል። በፈረንሳይ ሀገር የሰራተኛው ህዝብ የሥራ ማቆም አድማ የሀገሪቷን ባቡር ቀጥ አድርጎት ከፍተኛ ችግርን ፈጥሯል። ይህ አድማ ረቡዕም ሐሙስም የሚቀጥል ሲሆን የባቡር ሰራተኞች ጎን የፈረንሳይ አየር መንገድ ሰራተኞችና የዩኒቨርሲቲ ተማሪዎችም የተቃውሞ እርምጃን በመውሰድ ላይ ናቸው። የኢኮኖሚ ጥቅማቸው እንዳይጎዳ በሚል ያደሙት ሰራተኞች የፈረንሳይ ፕሬዝዳንት ለውጥ በሚል የባቡሩንም ተቋም ከመንግስት ነጥቆ ለግል ባለሀብቶች ሊሸጡ መፈለጋቸውን አጥብቀው ተቃውመዋል። የሥራ ማቆም አድማው በተቃውሞ ሰልፍም እየታጀበ መሆኑ ለማወቅ ተችሏል። ፕሬዝዳንት ማክሮን የሰራተኞችን ጥቅም ተጻረው ለከበርቲዎች በሚጠቅም መንገድ ሊንቀሳቀሱ እየጣሩ ያለ ቢሆንም የተደራጀው ሰራተኛ በቀላሉ የሚበገር አለመሆኑን በአድማና በሰልፍ እያሳየ ነው ተብሏል። ከዚህ በፊት የሀገሩን የባቡር አገልግሎት የእንግሊዟ ታቸር ለግል ኩባንያዎች ሸጠው የነበረ ቢሆንም ዛሬ 71 በመቶ እንግሊዞች የባቡር ባለሀብትነት ለመንግስት እንዲመለስ ፈላጊ ሆነዋል ተብሏል። ፈረንሳይ ረጅም የሰራተኞች ትግል ታሪክ ያላት እንደመሆኗ መጠን ከዚህ ቀደምም እንዲሁ የህዝቡን ጥቅም የተጻረረ እርምጃ ለመውሰድ የሞከሩ መንግስቶች ሁሉ ተሸንፈዋል ሲሉ ታዛቢዎች ጠቅሰዋል።
ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። እስራኤል ወደ ሌሎች አገሮች ልታባረራቸው ለነበሩት ከ16,000 በላይ ለሚሆኑ አፍሪካውያን ስደተኞች ጊዜያዊ የመኖሪያ ፈቃድ የምትሰጥ መሆኑ ተነገረ። የእስራኤል መንግስት በአብዛኛው ኤርትራና ሱዳናውያን ስደተኞችን አንዴ ወደ አገራቸው ለመመለስ በሌላ ጊዜ የተወሰነ ገንዘብ በመመደብ ወደ ሌላ ሶስተኛ የአፍሪካ ሀገር ለማዛወር እቅድ ማውጣቱ በርካታ ተቃውሞ የደረሰበት ከመሆኑም በላይ እቅዱ የከሸፈ መሆኑም ታውቋል። የእስራኤል መንግስት እነዚህ ስደተኞች ወደ ምዕራብ ሀገሮች ለማዛወር የወሰነ መሆኑ ሲገለጽ፣ እስከዚያው ጊዜያዊ ፈቃድ የሚሰጣቸው መሆኑም ታውቋል። በማዕከላዊ የማሊ ግዛት አንድ የጅምላ መቃብር የተገኘ መሆኑን አምነስቲ ኢንተርናሽናል ማክሰኞ መጋቢት 25 ቀን በአሰራጨው ዘገባ ገልጿል። መቃብሩ የተገኘው የአገሪቱ ወታደራዊ ተቋም በጂሃዲስቶች ላይ እርምጃ መውሰዱን ባሳወቀ በጥቂት ቀናት ውስጥ መሆኑን አሳሳቢ ነው ተብሏል። የማሊ ወታደራዊ ተቋም ጂሃዲስቶችን ለመቋቋም በሚል በርካታ ሰላማዊ ሰዎች ላይ እርምጃ እየወሰደ ነው የሚል ተከሷል። ሰዎቹ በማሊ ወታደሮች የተያዙት መጋቢት 10 ሲሆን ብዙዎቹ አይናቸውን ተሸፍነው እንደነበርም ታውቋል። በማሊ ሰላማዊ ሰዎች በፍርሃት እንደሚኖሩ አምነስቲ ኢንተርናሽናል ገልጾ መንግስቱ በወታደሩ ላይ አስፈላጊውን እርምጃ ሊወስድ ይገባልም ብለዋል። የወታደሩ ክፍል የተዘነዘረበትን ክስ ከመካዱ በላይ ግድያው ግለሰቦች እርስ በርሳቸው የሚያካሂዱት ጠብ ነው በማለት ምክንያት ለመስጠትም ሞክሯል። ሰኞ መጋቢት 24 ከዚህ ዓለም በሞት የተለዩት የደቡብ አፍሪካዋ እውቋ ታጋይ ዊኒ ማንዴላ በሚያዝያ 6 ቀን መንግስታዊ የሆነ የቀብር ስነ ስርዓት የሚደረግላቸው መሆኑን የአገሪቱ ፕሬዝዳንት ሲሪል ራማፎዛ ሰኞ ምሽት ላይ ገልጸዋል። ራማፎዛ ሰኞ ምሽት ላይ በቴሌቪዥን ባደረጉት ንግግር ዊኒ ማንዴላ የፍትህና የእኩልነት ሻምፒዮና ሲሆኑ ድምፅ ለሌላቸው ድምፅ ሆነው ኖረዋልም ብለዋል። ከዊኒ ቤተሰቦች የወጣው መግለጫ ደግሞ ዊኒ የደቡብ አፍሪካ እናትና የብዙሃን ጥቁሮች ሻምፒዮን በማለት አወድሷቸዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በደቡብ አፍሪካ ጸረ አፓርታይድ ትግል ግንባር ቀደም ታጋይ የነበሩት ዊኒ ማንዴላ ጠንካራና ፍርሃት አልባ ድምፅ የነበራቸው መሆኑን ገልጸው የጸረ አፓርታይድ ትግል ተምሳሌት በመሆን ሁል ጊዜ ሲታወሱ ይኖራሉ ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተርስ ሞሮኮና የፖሊሳሪዮ ግንባር ለ42 ዓመታት የቆየውን የተኩስ አቁም ስምምነት ከሚያፋልስ ተግባር እንዲቆጠቡ አሳስበዋል። ዋናው ጸሐፊ ሰኞ መጋቢት 24 ቀን ለጸጥታው ምክር ቤት ባቀረቡት ሪፖርት የፖሊሳሪዮ ግንባር በሞሮኮና በሞሪታንያ ወሰን ላይ ከሚገኘው ጉርጉራት ከሚባለው ቦታ ኃይሉን እንዲያነሳ የጠየቁ ሲሆን ሞሮኮም ስለ ቦታው ሁኔታ አጥንቶ መፍትሄ ለመስጠት የሚችል የኤክስፐርቶች ቡድን ወደ ቦታው እንዲገባ እንዲፈቀድ ጠይቋል። ሐሳቡን የሞሮኮ መንግስት ቀደም ብሎ እንደማይቀበል የገለጸ ቢሆን በዚህ ጉዳይ ላይ አቋሙን እንዲመረምርም ጠይቋል። አድማጮቻችን ለዛሬ ያለን ዜና በዚሁ ተጠናቀቀ። ኢትዮጵያ ሀገሬ Thank you.
ዋንኛው የሰላም ጥር የሰላም ጣላት ወያኔ ነው። በዚህ በዚያ በታሪክ እንዳየነው ገዢ መደቦች የሰላም ጥርና ጠንቅ ናቸው። ህዝብ መብቱን በሰላም ሲጠይቅ ይእንኳ ተፈታታኝ ስለሚሆንባቸው ወዲያውኑ ወደ አፈናና ግድያ ያመራሉ። የሰላሙን አማራጭ ጎዳና ለመውሰድ ዴሞክራሲያዊ መሆንን ይጠይቃቸዋልና ለዚህ ዝግጁ አይደሉም። አፈታታራቸው ይዘታቸውም አይፈቅድላቸውም። ይህ ደግሞ በታሪክ የተረጋገጠ ሐቅ ነው። ደግን እንደምሳሌ እንውሰድ። የህዝብን ትግል ማጅራት መጥቶ ድሉን ከነጠቀ በኋላ አብዮቱ ሞግዚት አያስፈልገውም በሚል የተነሳውን ተቃውሞ ሊያጠፋ የሞከረው በኃይል ነው፣ በጸረ ሰላም መንገድ። አንዳንድ የተወናበዱና ደርጎች የሆኑ ፋሽስቱ ኮሎኔል ወደ ኃይልና ጸረ ሰላም እርምጃ ሄደው በሌሎች ተገዶ ነው በሚል ቅጥፈት ሲጨማለቁ ስናይ ቆይተናል። ማን ነው ደርግን አጼውን አፍነ ግደል ያለው? ኢትዮጵያ ትቅደም ዓለምንም ደም ተብሎ ሲለፈፍ ቆይቶ ማን ነው ደርግን ገፋፍቶ ሚኒስትሮችና ሌሎች ተቃዋሚ የሆኑትን በውድቅት ረሽን ያለው? ማን ነው ህገወጥ ግድያና ደም ማፍሰስንም ያሰፈነው? በዚያን ወቅት የደርጎቹ አማካሪ የነበሩት እነ ዶክተር መስፈንና ሌሎቹ እንጂ ኢሃፓ ተጠያቂ ሊሆን አይችልም። ጸረ ሰላም ሆነው የደም ማፍሰስን ጎዳና የመረጡት የስልጣን ሌቦቹና አምባገነኖቹ ናቸው። ኢሃፓ በመጀመሪያ ጥይት ተኮሰ የሚለውን ቅጥፈት ለማስተናገድ ውዳቂዎቹ ገና እድል ሳያገኙ ደርግ አጼውንም ስንቱን ሌላውን ዜጋም ገድሎ ጨፍጭፎ ሰላማዊ ሁኔታን አፈር አብልቶታል። ይህ ነው አቆ ወያኔ በኃይል በግድያና በክህደት ለስልጣን እንደበቃ የሰላም አባወራ ነኝ ብሎ ሊያወናብድ ተፍጨርጭሮም ነበር። ከጭፍሮቹ ጋርም ሆኖ ህዝብ ጦርነት ሰለቸው የሚል ሰበካም ሊግተን ሞክሮ እንደነበር አረሳንም። በበኩላችን ህዝብ የሰለቸው መጨቆንና መበደል ነው እንጂ መብቱን ለማስከበርማ ህይወቱን ዛሬም ሊሰጥ ዝግጁ ነው ብለናቸው ነበር። ሳይውል ሳያደርግን ወያኔ በህገወጥ መንገድ ስልጣን ሲይዝም ሆነ አገር ሲያስገነጥል የተቃወሙትን ገደለ፣ ህዝባዊ ድርጅቶችን አፈረሰ፣ ተቃዋሚዎቹን ማሰር ማጋዙን አጧጧፈ። የሰፈነው የሰላም ሳይሆን ጸረ ሰላም ሁኔታ ነበር። ዘረኝነት ነበር። አማራን የማጥፋት ዘመቻ ነበር። ከዚያ የተከተለውን ሁኔታ የምናውቀው ነው። ወያኔ አምባገነንነትን በሀገራችን አሰፈነ፣ ያሰራቸውንም አጠፋ ገደለ፣ ተቃዋሚ የሚባሉትንም ሁሉ ረገጠ፣ ሰላምን አጠፋ። በዚህ አስተካክልና ረጅም የመከራ ሂደት ህዝብ የወያኔን ማንነት እንዲያውቅ ባቅማችን ሁሉ ያላደረግነው ጥረት የለም። ሰላምና እርቅ ብለው ያውም የባዕዳን ዋስትናን አግኝተው የሄዱትንም ከቦሌ አፍሶ ሲያስር ሰላም አይገባኝም ብሎ ለዓለም ሁሉ ነገረ። ገዢዎች ሰላም የሚፈልጉት እነሱ በሚፈልጉት መሰረትና ልክ ለነሱ ህዝብ እንዲሰግድ እንዲገዛ ነው። ለነሱ ሰላም ማለት እጅን ለጭቆና ሰጥቶ ቀንበርን መሸከም ነው። ሰላም የሚሰፍነው ህዝብ ሁሉ ለነሱ ሰግዶ ሲገዛ ብቻ ነው። ይህ ሊሆን ባለመቻሉ በወያኔ መቼም ሰላም ሊመጣና ሊሰፍ የሚችል አይደለም። ወያኔን ሰላም ሰላም ብለው የሚለማመጡ ጉዶችም ከማፈሪያነት ማለፍ የማይችሉትም ለዚህ ነው። የማይሆነውን ላይሆን ጉም ሊጨብጡ ይማስናሉና። የማንኛውም አገር ህዝብ የሚፈልገው ሰላምና መብቱን ነው። ይህ ሊሟላ ካልቻለ ግን ወደ አመጽና ወሳኝ ትግል ያመራል፣ ሌላ አማራጭ የለውምና። ህዝብ ሰላምና እርቅ ሲል የወያኔ ምላሽ ምን እንደነበር ሁሉም ዜጋ ያውቃል። ወኔ ካላችሁ ብረት አንሱና ሞክሩን፣ ጦርነት እናስተምራችኋለን ነው ያሉን። ጸረ ሰላም ብለው ነው የዘመቱብን። ውይይት ሲባሉ ተሳለቁብን እንጂ አዎንታዊ ምላሽ አልሰጡንም። ሰላም ስንል ጦርነት ነው ያሉት ሁሉም ጊዜ። የሰላም ጠላት ገዢዎችና ወያኔ ናቸው እንጂ ህዝብና ተቃዋሚዎች ሰላምን ሲፈልጉ ብዙ ጊዜ አጥፍተዋል። የዚህ ሁሉ ጊዜ ተመክሮ ማለትም የ27 ዓመታት ተመክሮ በምንም ጊዜና ሁኔታ ወያኔ ለሰላም አለመቆሙን ያረጋግጣል። ሰላምን ፈላጊዎች ጸረ ወያኔ ሆነው ወያኔን ማስወገድ ቀዳሚ ግዳጃቸው ነው። ዛሬ ለውጥ መጣ ሊሉን ሲዳዱና ሊያወናብዱ ሲፍጨረጨሩ ልንጠይቃቸው የሚገባውም ይህንኑ ነው። ሰላም ከፈለጋችሁ፣ ለውጥ ካላችሁ እስቲ በቅድሚያ ሁሉን የፖለቲካ እስረኞች ልቀቁ። እስቲ አዋጁን ሰርዙና ኮማንድ ፖስት የተባለውን አፍርሱ። እስቲ በየቦታው ህዝብ ላይ የሰፈረውን ያፈና ጦር አስወግዱ። እስቲ ሁሉም ተቃዋሚ ድርጅቶች ለዴሞክራሲያዊ ሽግግር የሚሳተፉበትን መድረክ አዘጋጁ። ቀላል ፈተና እስቲ ለፉት። ወያኔ ራሱ የሰላም ጠር መሆኑን እመኑና ለመቀየር ተነሱ። በተጨባጭ በተግባር ነው የፖለቲካ ግብጋሜ። ሁሉም የፖለቲካ ድርጅት ስለራሱ ያለውን ግምት በሸበረቁ ቃላት አጅቦ ማቅረቡ የተለመደ ነው። ድምዳሜ ሊደረግ ግን የሚችለው ከስራው ነው። ወያኔ ጸረ ሰላም ነው፣ ህዝብ ጸረ ሰላም አይደለም። በህዝብ በኩል በሰላም ችግሮችን ለመፍታት የተደረጉ ጥረቶችን ሁሉ በኃይል ያከሸፈው ወይም በእንቢታ ያፋለሰው ወያኔ ነው። የ27 ዓመት ተመክሮ ደግሞ ወያኔ ዛሬ የሚቀየር የሚሻሻል ነው የሚል ጥቆማ አይሰጠንም። ለዚህም ነው ወያኔ በሰላም የህዝብን ድምፅ አዳምጦና አክብሮ ስልጣን ይለቃል ብሎ መመኘት ማሰብ ስህተት ነው ብለን ደጋግመን የምናቀርበው። 27 ዓመት ከወያኔ ጋር እጅና ጓንት ሆኖ የሰራውም ግለሰብ መቀየር ቢያዳግተው አንድም ከወያኔ ስርዓት ለመለወጥ ዝግጁ አለመሆን ሲሆን፣ በሌላ በኩል ደግሞ ለሰውየው አንድ ሎሌ ለሁለት ጌታ አይገዛም ስለሚሆንበት ነው። ከህዝብ ጎን ወይም ለወያኔ ማደር። ዛሬም ቢሆን ስልጣን በወያኔ እጅ ናትና የዚህን ሐሰትነት የሚከራከሩ በተጨባጭ እነዚህ ድርጊቶች ሲከናወኑ ማሳየት መቻል አለባቸው። ማለትም ሁሉን የፖለቲካ እስረኞች መፍታት፣ የአስቸኳይ ጊዜ አዋጅን መሰረትና ኮማንድ ፖስትን ማፍረስ፣ ሁሉን አቀፍ የሽግግር ስብሰባ ሁኔታዎችን ማመቻቸት ወዘተ። ባጭሩ 27 ዓመት የተጫወቱብንን ጊዜ ስጧቸው ቧልት ዛሬም ሊደግሙ መፍቀድ የለብንም ማለት ነው። የተጀመረውን ትግል ለማስቆም ወያኔ እየዘመተ ነው እንጂ የህዝብን ጩኸት እያዳመጠ አይደለም። ይገላል፣ ያስራል፣ ፈታው ብሎ አወናብዶ የፈታቸው የማይጎረብጡት ቢሆኑም መልሶ ያስራል። ህዝብን እርስ በርስ ያጋጫል፣ ባፈናው ይቀጥላል ወዘተ እንጂ ሰላማዊ መፍትሄ ሊሻ አልጣረም፣ አልተቻለውም። አዲስ ጠቅላይ ሚኒስትር የሚለውም እርምጃ የዚሁ የትግልን ማፈን ፍላጎት ነጸብራቅ ነው። ይህን ስንል በገዢዎቹ መካከል ያለውን ቅራኔና እኔ ይበልጥ ልብላ እኔ ይበልጥ ልጋጥ ፉክክር መኖሩን ዘንግተን ወይም ቦታ ሳንሰጥ ቀርተን አይደለም። ግን የፖለቲካ ስልጣንን መሰረት ደግሞ አጥብቀን ተረርተናልና ዳግም በይሆናል ተስፋ ስንዘወር መቆየት የምንመርጥ አይደለንም። እባብን ያየ በልጥ መደንገጡ የሚተበቅ ነው። እርቅና ሰላም ጉባኤ በሚል የሄዱትን ከቦሌ አስሮ በመከራም ሊፈታ እንደተገደደ አንዱንም 18 ዓመት በግፍ አስሯል አረሳንም። ወያኔ ውይይት ሲልም ለራሱ የሚያመቹትን መርጦ እንደጀመረና እነዚሁም ከብደውት እንዳቆመው የምንዘነጋው አይደለንም። በአሜሪካ ዋስትና ወደ ጊዮኑ ጉባኤ የሄዱትን አሜሪካ ከርቷቸው ተያዙ እንጂ ከእስር አላዳናቸውም። ይህን ሁሉ ማንሳት የምንገደደው ባለስልጣን ወያኔ ሲሆን ተሿሚዎች የስም እንጂ የስልጣን ባለቤት ሊሆኑ የሚችሉበት ሁኔታ የለም ለማለት ነው። ጦር አላቸው? አፋኝ ተቋሙን ያዛሉ? ኃይል በሁሉም መስካላቸው? መልሱ የላቸውም የሚል ነው። በዚህ ሁኔታ ደግ ቢመኙም የራሱ በጣም አጠራጣሪ ነው። በስራ ሊያውሉ አቅም የላቸውም። ወያኔ ጸረ ሰላም ኃይል በመሆኑ በአፈናና ግድያ መፍትሄን አገኘው ብሎ አማኝ ነውና ዛሬ ሞት አፋፍ ላይ ሆኖ ሰላማዊም ህዝብን አዳማጭም ሊሆን የሚችል አይደለም። ሰላም ከተባለማ እነሱ ጦርነት እንሰራባቸዋለን ብለው ሲያጓሩ ህዝብ እርቅና ሰላም ነበር ያለው። በሰላም ሲሰለፍ በጥይት አስተናገዱት እንጂ ህዝብ ብረት አንስቶ ግብ ግብ አልገጠማቸውም ነበር። ሰላም ሰላም ብለው ለወያኔ ጠቃሚ ሰበካን ያሰሙትም ምንም የሰላም ትግል ያላደረጉ መሆናቸውንም ታዘበ እንጂ ህዝብ ጦር አምጣ ብሎ እንደ አጼ ልብነ ድንግል መሬቱን አልደበደበም። በርግጥ ገና ከጠዋቱ ወያኔ በሰላም የህዝብን ድምፅ አያዳምጥም ያለው ይሃፓ ኢአግን መስርቶ በሜዳ የብረት ትግል ማድረግ ብቻ ሳይሆን የሁለገብ ትግልን አስፈላጊነት ሲቀሰቀስ ቆይቷል። የማንን የደሃ ልጅ ለማስጨረስ ያሉን አመታት ፈጅተው ሁለገብ ትግል ቢሉም በአፋዊ ደረጃ በመጀመሪያው ግን የጦርነትን ጎዳናና አማራጭ የወሰደው ራሱ ወያኔ ነው። አዲስ አበባ የገባው በታጋዮች አስከሬን ላይ ተረማምዶና ተቃውሞው የተሰለፉትንም ተማሪዎች ገድሎ ነው። ስንቱ ነው የነዚህን ሰማዕት ገድልና ስም የሚያስታውስ? 27 የመከራና የደም ግብር አመታት። ስንቶቹ ናቸው ሰላማዊ ተቃውሞን አልፈው ብረት አንስተው የተገደሉ? ተስፋዬ ታደሰ፣ አሰፋ ማሩ። የወያኔ ጸረ ሰላምነት ሀብለው ሲጀምሩና እስከዛሬም የሚታይ ነው። ይህ ሐቅ ሆኖ እስካለ ድረስ የትግል ስልቱን የወያኔ ማንነት ይቃኘዋል። በአመፅና በምህረት የለሽ ትግል ወያኔ ይወገዳል ወይስ በሰላም ስልጣን ይለቃል የሚለው ምላሽ ሰጪ ወያኔ የነበረበት ጊዜ አሁን አክትሟል። ህዝባዊ አመፅ ከጀመረ ከጥቂት ዓመታት ጀምሮ በሺዎች ህዝብ ሰማዕት ገብሯል። በቆሻሻ ናዳ፣ በቂሊንጦ ቃጠሎ ወዘተ የሞቱትንም ሳንረሳ። ወያኔ የወሰደው ምርጫ በኃይል ጣሉኝ የሚል ነውና የሚወስዳቸው የማደናገሪያ የማወናበጃ እርምጃዎች ሁሉ ከንቱና ማንነቱን የሚቀይሩ አይደሉም። ሊቀይሩም አልቻሉም፣ አይችሉም። ህዝብ በቁርጠኝነት አምጾ ተነስቷልና ትግሉን በአቋራጭ ለማስቆም የሚቻል አይደለም። እኛ ይህን እንላለን። ሌሎች ደግሞ ከወያኔ ፍርፋሪ ወይም ከቅርጫው ሽንፍላ ለማግኘት በቃ ከወያኔ እንተቃቀፍ፣ የወገናችን ደም አይሽተተን እያሉ ናቸው። ዛሬ ያለው ግብግብ ይህ ነው። አድርባዮች ያው ያየን ያወቅናቸው የቀን ጅቦችና ወንበር ገፊዎች ቀና ብለው ጫጫታ በማሰማት ላይ ናቸው። በ1983 ያ መዘዘኛ ዶክተር ለልጆቼ ጊዜ እንስጥ ብሎ ከመለስ ጎን ሆኖ የተማጠነውን አይነት በርታ ከጀርባህ ነን ጥራን እንመጣለን የሚሉት ቡድኖች አድማጭ ቢያጡም መጮኋቸው አልቀረም። ከዚህ ጩኸት መሃልና በግንባርም የታወቁ የወያኔ ቅጥረኞች ክህደቶች መኖራቸው በራሱ ይችን ጦጣ ቀደምም አይተናታል ሊያሰኘን ይገባል። ህዝብ የሚፈልገው ለውጥ ወያኔን ያስወገደ ነው። ህዝብ የሚፈልገው ለውጥ ሊሆን የሚችለውም ሁሉም አገር ወዳድ ኃይል የለውጡ አምጪና የሂደቱም ተካፋይ ሲሆን ነው። በጓዳ ወይም የየባዕድ አገሮች መሰብሰቢያ አዳራሽ ከህዝብ እይታ ውጭ ከወያኔ ጋር ለመደራደር እየተቃጣ ያለውም በድል የሚጠናቀቅ እንደማይሆን ከወዲሁ ልንነግራቸው እንፈልጋለን። የተወሰኑ ኃይሎችንም ወያኔ አይፈልጋቸውምና ከህብረት ጥረት እነሱን ማግለል በሚል እየተካሄደ ያለውም ውድቅ እንደሚሆን የሚያጠራጥር አይደለም። ስህተትን ላለመድገም ያለፈውን ስህተት መገምገም በጣም አስፈላጊ ነው። መለስ ዜናዊ ማን ነው ለሚለው የሚያውቁት መልስ በመስጠት ገና ሳይጸና ሳይደላደልበት እንታገለው ሲሉ የለም ለውጥ አምጪ ነው ብለው ወገኖችን ያደናገሩት እንብርተ ቀዳዳዎች ዛሬም አሉ። ዛሬም ተመሳሳይ ትንፋግ ሊለቁብን ተነስተዋል። ወሰን ጊዜ ያልነው አለ ምክንያት አይደለም። የህዝብን ትግል ቀጥሎ ወያኔን ማስወገድና አገርና መብትን ማስከበር አለም ትግልን አቋርጦ ከወያኔ ወጥመድ ገብቶ አገርንም ህዝብንም በከፍተኛ ደረጃ መጉዳት መሃል መንገድ የለም። ልዋጭ የተባለው ፋይዳቢስነቱን ለማወቅ መጠበቅ የለብንም። ፋይዳቢስ ነው። ጸረ ወያኔ መራራ ትግላችን ይፋፋም። ድል ለሰፊው የኢትዮጵያ ህዝብ ጸረ ወያኔ ትግል።
መሰረታዊ ችግሮችና መፍትሄያቸው። የኢትዮጵያና የህዝቡ መሰረታዊ ችግሮች ከስርዓት ወደ ስርዓት እየተለጉ ቀጥሏል። ቀጣይ በመሆናቸውም ህዝብ መብትና ብልጽግናን ተነፍኮ በጭቆና ተረግጦ መገዛት እጣ ክፍል ሆኖ ቀጥሏል። ገዢዎች በየፊናቸው የችግሮችን ይዘትና ክፍነት ከመካድ ባሻገር ለዚህም ተጠያቂው ሌላ ነው በማለት የብዝበዛ ስርዓታቸውን በመቀጠል ለማዳቸው ነው። በአጼ ጊዜ የነበሩ መሰረታዊ ችግሮች ዛሬም ሳይቀረፉና ሳይወገዱ ያውም ተባብሰው በመቀጠላቸው ኢትዮጵያ ለህዝቦቿ የመከራና ግፍ መሬት ሆና ትገኛለች። ችግሮቹ ግን ሰው ሰራሽ ያገዛዞች የተዛባ ፖለቲካ ውጤት ነበሩ ናቸው። ብዙሃኑን ይመለከተ የነበረውና ያሰቃየው የመሬት ላራሹ ጥያቄ በቅድሚያ የተከሰተው ባርሳደሩ ላይ ገባርነት ጥሰኝነት ስለተጫነ ነበር። መሬት ላራሹ ብለ የተሰለፉት ተማሪዎች ከገዋ ላይ እንደምታት የፈጠሩት አልነበረም። ገበሬው ምርቱንም መሬቱንም ስለተቀማና ይበደልም በመብት ጥሰት በመታጀቡ ያርሳደሩ ጥያቄ የመሬት ላራሹ መፈክር ዋና ሆኖ ተገኘ። ተማሪዎችም ይህንን መፈክር አንግበው በመሰለፍ ከነበረው ስርዓት ጋር የሚቆራረጡበትና አልፎም ከጥገና ለውጥ አማራጭ ወደ ስር ነቀል ለውጥ አቋም የሚሸጋገሩበት ሆነ። ችግሩ በአጼው ጊዜ መፍትሄ ቀርቶ በቂ ማስታገሻ ሊያገኝ ባለመቻሉ ለተራማጆችና ለአርሶ አደሩም ትግል መሰረትና ነዳጅ ሰጪ ሆኖ ቀጥሎ የካቲት አብዮትን ካስነሱት አንዱ ጥያቄ ሊሆን ቻለ። ይህንን መሰረታዊ ጥያቄ ደርግ አስገራሚ ሊሆን በቻለው ውረሰው እፈሰው ግደለው ገምድል ፖለቲካው መሬት የመንግስት ብሎ ራሱንም መንግስት አድርጎ ገበሬውን ያገዛዙ ጭሰኛ አድርጎ ችግሩን አባባሰው። አርሶ አደሩ ምርቱን ኮታ በሚባለው ውሳኔ መሰረት ተዘረፈ። ወያኔ ስልጣን ሲይዝ ደግሞ የደርጉን እርምጃ ቀጥሎና ራሱ ዋና መሬት ቀሚ ሆኖ እነሆ ችግሩ እስከዛሬም ብሶና ተባብሶ ይገኛል። የመሬት ላራሹ ጥያቄ ሊፈታ የሚችለው የአርሶ አደሩን የመሬት ባለቤትነት መብት በቅድሚያና በሙሉ በማክበር ብቻ ነው። የራሳቸውን ጥቅም ለማስከበር የተነሱ ገዥና ከበርቴ ክፍሎች የአርሶ አደሩ ሞግዚት መስለው የሚያቀርቡት ሌላ መፍትሄ ሁሉ ውድቅ ነው። የኢትዮጵያ ሌላ ዋናው ችግር ደግሞ የዲሞክራሲ መጥፋት ነው። የአጼው የንጉስ ስርዓት መብትን ለንጉስ የሰጠና መሰረታዊ መብቶችን ያገደ ነበር። የደርግ ወታደራዊ ፋሽስት አገዛዝ ደግሞ ጸረ ህዝብ ስለነበር ጸረ ዲሞክራሲነቱን ራሱም ሊክደው የሚችለው አልነበረም። የወያኔ አገዛዝ ደግሞ በአንድ ብሔረሰብ በላይነት ላይ ተመሰረተ ዘረኛ፣ ጸረ ህዝብ፣ ጸረ ኢትዮጵያ፣ ጸረ ዲሞክራሲ አረመኔ አገዛዝ ነው። በሶስቱም አገዛዞች ህዝብ መብት አልባ ተደርጓል። በህዝብ አብዮት የአጼው አገዛዝ ሲያከትም ሁሉን አቀፍ የሆነና ዲሞክራሲን መሰረት ያደረገ ጊዜያዊ ህዝባዊ መንግስት ተመስርቶ የዲሞክራሲያዊ ሽግግር ይደረግ የተባለውን መኮንኖች አሻፈረን ብለው የራሳቸውን ወታደራዊ አስተዳደር መስርተው ወደ አፈናው ሄዱ። የእኩልነትን ጥያቄ በዲሞክራሲ መንገድ መፍትሄ እንስጥ ሲባሉም አይሆንም ብለው ችግሮችን በጦርነት ሊፈቱ ተነሱ፣ አባባሱትም። ሰራተኛውን ማህበር አልባ አደረጉ። የሲቪል ተቋማትን በሞላ አፍነው አፍርሰው የራሳቸውን መሰረቱ። በስመ ሶሻሊዝም የአንድ ግለሰብ አምባገነንነት ሰፈነ። መድበለ ፓርቲ ተወገዘናም ድርጅቶች ላይ አስከፊ ጭፍጨፋ ሽብር ተካሄደ። ዲሞክራሲ እጣዋ በይደና ሁኚ ወግጂ ሆኖ ተገኘ። ግለሰቦች ወይም ቡድኖች ሳይሆኑ ስርዓቶች የፈጠሩትና ያባባሱትም የብሔረሰብ ችግር በተለይም በኤርትራ የሚያዋጣ መፍትሄ ሊሰጠው ሲገባ በመኮንኖች ጭፍን እብሪትና ግድያ ለግንባሮቹ በሚያመች ሁኔታ ተባባሰ። የንግግር ነጻነት፣ የፕሬስ ነጻነት፣ የመደራጀት ነጻነት፣ የሥራ ማቆም አድማ መብት ወዘተ ሁሉ ተከለከሉ። ዲሞክራሲ በጠፋበት ደግሞ እድገትም ሆነ ሰላም አይገኝምና ኢትዮጵያ የጦርነት አውድማ ሆነች። የጭቆናው ስርዓት ቀጠለ። ወያኔም በዚሁ ነው የቀጠለበት። የጎረና ላይ ደግሞ የራሱን ጸረ ኢትዮጵያ ዘረኛና ገንጣይ አቋም አክሎበታል። እኩልነትን አመጣው መብትን አስከበርኩ ቢልም በራሱ ክልል ግንጠላ የሚያመቸውና በኢትዮጵያ አንገት ላይ እንደ ዳሞክሪስ ጎራዴ ጥፋት የሚቃጣውን አንቀጽ 39 ደነገገ እንጂ ሁኔታው ያው የህዝብ ጭቆናና የትግራይ የበላይነት አድሎና በደል ጸረ ህዝብነትን ያቀፈ አገዛዝ መሆኑን የሚያሳይ ነው። ከድጡ ወደ ማጡ ከገባንም አመታት እየመረሩን አልፈዋል። የሀገር ሉዓላዊነትም ጥያቄም ያው ከጌታ ጌታ እየተቀየረ የሚቀጥል ተደርጓል። በአጼው ዘመን የእንግሊዙ ቢከሽፍም አሜሪካ በሀገራችን መሬት የጦር ሰፈርን አግኝታ የአገዛዙ ደጋፊና ተቆጣጣሪ በመሆን በሀገራችን ጉዳይ ጠርቃ በመግባት ሉዓላዊነትን ተጻራ ቆይታለች። ደርግም ሲባል ሰምቶ ኢምፔሪያሊዝም ወዘተ በሚል በአሜሪካ ላይ ቢነሳም ሀገራችን ለሩሲያ አስረክቦ ነበር። ወያኔ ደግሞ ከጫካ ጀምሮ ራሱና ትግሩን ለባዳን እየሸጠ በመሆኑ ከአሜሪካ ግስ ለመውደቅ ጊዜ አልፈጀበትም። አሜሪካ ሚውያና ሻቢያ አላማ ደግፋ ሀገራችን በውያኔ ለመያዝ ሆነ ለኤርትራ መገንጠል ከዚያም ለውያኔ በስልጣን መበርከት ከፍተኛውን አስተዋጽኦ አድርጋለች እያደረገችም ነው። በውያኔ አገዛዝ ኢትዮጵያ ራሷ ህልውና ለጥያቄ ገባ በመሆኑ ስንት የጀግና ደም የፈሰሰለት ለመሬት ለሱዳንም ተችሏል፣ ለቻይና፣ ለሳውዲ፣ ለህንድም ተሽጧል። ውያኔና የሀገር ሉዓላዊነት ሆድና ጀርባ ናቸው። ከመነሻ በኢትዮጵያና በኢትዮጵያዊነት የሚያምን አይደለምና የሀገራችን ሉዓላዊነት ለማለመከበር ደግሞ ብሔራዊ ኢኮኖሚ መገንባት ማጠናከር የሚለውን ህልም አድርጎ አስቀርቶታል። የሀገራችን ኢኮኖሚ በውያኔና በባዕዳን ተይዟልና አረብ፣ ቻይና፣ ህንድ ቅድሚያና የበላይነትን አግኝተዋልና ብሔራዊ ኢኮኖሚውን ሊያጠናክሩ ይችሉ የነበሩ ዜጎች ከባድ ጋሬጣ ተዘርግቶባቸዋል። ኢኮኖሚያችን በሀዝ ደረጃ አደገ ቢባልም ከብሔራዊ እድገትና ከህዝብ ብልጽግና እድገት አንጻር ጨጭቷል። ይህም ሌላ በየስርዓቱ የቀጠለ ጉዳይ ነው። ብሔራዊ ኢኮኖሚ ግንባታ የሚጠይቃቸው እርምጃዎችም አልተወሰዱም፣ የሚወሰዱም አይደሉም። ወያኔ ደግሞ ብሔራዊ ኢትዮጵያዊ ኃይል አይደለምና የነሱ ብልጽግና የኢትዮጵያ ስቃይ እንጂ ጸጋ አይደለም፣ መቼም ሊሆን አይችልም። የስርዓት አገልጋይና የአፈና ኃይል ሳይሆን የሀገርን ድንበር ጠባቂ ሰራዊት ይኖረን የተባለውም በሶስቱም አገዛዞች ስም ያጥቶ ጦሩና ፖሊሱ ለገዢዎች የጭቆና መሳሪያ ሆኖ ቀጥሏል። ባለፉት ሁለት ስርዓቶች የጦሩ ይዘት ዛሬ ካለው በስፋት ይለያል። ያለፉት የገዢዎች ታዛዥ ሆኖ ቡድንም እንደ ዛሬው የአንድ ብሔረሰብ በላይነትን የሚያንጸባርቁ ጦሮች አልነበሩም። አሁን በውያኔ ግን ጦሩ በአብላጫው በትግራይ ጀነራሎች፣ መኮንኖች የተያዘ የአንድ ድርጅትና ብሔረሰብ በላይነት የሰፈነበት ነው። ህዝብን በማፈንም ሚናው ከቶም የማይናቅ መሆኑና ለዘረኛው ስርዓት ሙሉ በሙሉ የቆመ ኃይል መሆኑን እንገነዘባለን። በውያኔ ስር ያለውን የአፈና ኃይል የኢትዮጵያ ጦር ወይም ኃይል ብሎ መጥራቱ የሚያምና የሚጎረብት ጉዳይ ነው። በዚህ በኩል ከጥንት ጀምሮ የኢትዮጵያ ህዝብ የራሱ የሚለው መንግስት መርጦ ባለማቋቋሙ አገዛዞችና ህዝብ ላይ የቅል ሆኖ ባሽተዋል። ይህን ያልተረዱ ክፍሎች አሁንም ቢሆን ወያኔ ሊያደናግር ሀገር ወዳድ ኃይል ወይም ሀገር ለሀገር ተቆርቋሪ መስሎ ለመገኘት ሲገረገር ዋና ደጋፊ ሆነው ራሳቸውን ያስቀምጣሉ። የወያኔን የህዳሴ ግድብ ቧልትና ደጋፊዎቹን ያጤኗል። የወያኔን ወረራ በስማሌ ይገነዘባል። ተልእኮው ግንባታ ወይም ሰላም ሳይሆን ሌላ ነው። ጉዳይ አስፈጻሚነቱ ለሀገር ሳይሆን ለባዕድ ነው። ከመብት አንጻር የሴቶችና የህፃናት መብት ይከበር የተባለው ምላሽ መነፈቅ ሳይሆን ከአገዛዝ ወደ ሌላ ስንወረወር ችግሩ እየተባባሰ ሄዶ በተለይ በወያኔና የሴቶችና የህፃናት መብት በአሰቃቂ ደረጃ ተረግጦ ተደፍሮ መገኘቱ ምስጢር አይደለም። ህፃናትን መሸጥ፣ ለአቅመ ሔዋን ያልደረሱትን ለሴተኛ አዳሪነት መዳረግ፣ መድፈር፣ ወጣት ሴቶችን ለዘመናዊ ባርነት መሸጥ የወያኔ መለያዎች ናቸው። ወያኔ ሴቶችና ወጣቶችን፣ ህፃናትን የሚጎዱ ባህሎችንና ድርጊቶችን ሆን ብሎ ማስፋፋቱ ምስጢር አይደለም። በጤናና በትምህርት መስክም ከወያኔ ክልል ውጪ ያሉት የሚደርስባቸው ችግር የሚታወቅ ነው። የገዢ ክፍሎች የልጆች በውጭ ሀገርና አገልግሎታቸው በተሟሉ ትምህርት ቤቶች ሲማሩ፣ የብዙሃኑ ህዝብ ልጆች ግን የትምህርት በቂ እድል ተነፍገው ይገኛሉ። የትምህርት ደረጃው ዝቅ ማለትና መንኮታኮት ደግሞ ከበፊት ጀምሮ ቢሆንም በወያኔ ደግሞ ውይ የሚያሰኝ ደረጃ ላይ አለ። ተምሮ የጨረሰውም ስራ አጥነት ከዲፕሎም ጋር ይገኛል። በፖለቲካው በኢኮኖሚውና በህብረተሰቡ ጉዳዮች ሁሉ የነበሩ ችግሮች መፍትሄ አጥተውና ተባብሰው አሉና አገዛዙ ለዚህ ዋና ተጠያቂና ደንቃራ በመሆኑ መወገዱ ለችግሮች መፈታት ቅድመ ሁኔታ ነው። ይህንን ሀቅ በመካድ ወያኔ በራሱና ባሳለፋቸው ጋዜጠኛና ምሁር ተብዬዎች አማካኝነት የሰላም ህዳሴ፣ እርቅ፣ ሌላ አብዮት አያሻንም ወዘተ በሚል መደረግ ያለበትን ቁርጠኛ ትግል ለማደናቀፍ ተነስተዋል። ይህ ሀቅ ለትጥቅ ትግል ሲነሳ መላ ወይስ ዱላ የተባለውን አይነት ነው። በዚሁ መልክ ዛሬ በወያኔ ላይ ህዝባዊ አመፅ እንዳይስፋፋ ነጻ ጋዜጠኞች በሚል ሽፋን ያንን የታገለ ትውልድ የሚያወግዙና ሰላማዊ ለውጥ በሚል ወያኔን ሊያድኑ የተነሱ አሉ። ይህ ለአገዛዝ እያደሩ የህዝብን ትግል የሚያደናቅፉ ካህዶች ክስተት አብረን የዘለቀ ነው። በአጼውም ጊዜ የመፈንቅለ ሙከራዎች በካህዶች የተነሳ ከሽፈዋል። በደርግም የተለየ አልተከሰተም። ወያኔ ደግሞ ሆዳሙን መግዛትና ማሰለፍ ይችልበታል። ሰርጎ ገቦቹም ብዙ ናቸው። የካድሬዎች መፍላት የችግራችን አካል ሆኖ ከርሞብናል፣ ጎርቶናል። ዛሬም እየጎዳን ያለ ነው መሰረታዊ መፍትሄ ፈላጊ ችግር። የሀገራችን መሰረታዊ ችግሮችን ማወቅና መፍትሄያቸውን አውቀውን ለማድረግ መታገል ወሳኝና ተቀዳሚ ግዳጃችን ነው። አለም ሊሆን ይገባል። ችግሮቹም እንዴት ተነሱ፣ ለምንስ ብቃሉ ብሎ ለማወቅ መነሳትም ያስፈልጋል። ለችግሮች ሁሉ ለሀገር የታገሉና የተሰውትን ወይም የሀፓም ማውገዙ ወያኔነት ነው። ለጸረ ህዝቦች ወንጀል ማጠየቅ የሚደረድሩ ደግሞ ከህዝብ ጎራነን ለችግሮች መፍትሄ ፈላጊነን ቢሉ የሚታመኑ አይሆኑም። የሀገራችን ዋና ዋና ችግሮች የአገዛዞቹ ጥፋቶች ናቸው። መፍትሄ ሲሹ ሲፈልጉ ዜጎች ቢሳሳቱ ችግሩን ፈጠራ ያደርጋቸው ሀቀኛ ዜጎች እንጂ። ለዲሞክራሲ ያለንን ፍላጎት የሚያደናቅፉ ደንቀራዎች ኃይሎች ማን ናቸው ብለን ስንነሳ ወይም መፍትሄ ለመፈለግ ስንጥር መንገዱን የሚዘጉብን ወያኔዎች ሆኑ የህዝብ ወገን መስለው ለወያኔ ያደሩ እባቦች የትግላችን ዋና ዋና ጠላቶች ናቸው። ልክ እንደ ወያኔ እነዚህንም ዛሬም እንደ ትናንት የመሰረታዊ ችግራችን አጃቢዎች ናቸው። መፍትሄዎቹን ቢተባሉ እንጂ ግልጽ ናቸው። መሬት ላራሹ፣ ያልተገደበ ዲሞክራሲ መብት ለሰፊው ጭቁን ህዝብ፣ ሉዓላዊነት ለኢትዮጵያ፣ ብሔራዊ ኢኮኖሚ ማጠናከር፣ ገለልተኛ የውጭ ፖለቲካ፣ የሀገር አንድነት በዲሞክራሲ መሰረት፣ ኢትዮጵያዊነት፣ ሁሉም ለወያኔ ጸር ናቸው። ሀገር አድኑ ትግል በግድ የወያኔን አገዛዝ ማክተም መወገድ ይጠይቃል። ለዚህም ሀገራዊ ግዳጅ ዝግጁ ሆነን እንገኝ። ጸረ ወያኔ ትግላችን ይፋፋም። አወናባጆች አደርባዮችን እናሳፍራቸው።
ሽጉጥ መትየቱ አንገቶ ጋር ያልኩር ምስላ ደምሸቶታ ሽጉጥ መትየቱ አንገቶ ጋር ያ ዘይ ቆርገስላ ደምሸቶታ ነጭ ባመረቱን ያቀራበለ ሰርተውን ዳበሉ ሁሌ ከያሯሯለ ሆዱን አደምቶን ለሌሎቹም ተርፎ ግስሎቹን ሉ ጨረሳቸው ነቆ
ጉልቻ ቢለዋወጥ ወጥ አያጣፍጥም። ወያኔ ከጎረና አመታት አልፈዋል። አብሳይካል ነው የወጥ ሁሉ ከጠፋበት ረጅም ጊዜ ሆኗል። አንዱን ወያኔ በሌላው መተካት ደግሞ ከንቱ ልፋት እንጂ ለውጥ አይገኝም። የአሜሪካ ጥረት ከንቱ ነው የሚባለውም ለዚህ ነው። ባለፈው ሰሞን አሜሪካ የክህደት ቁንጮ የተባሉትንና በፖለቲካው መስክ አክንትፍ ተብለው የተወገዙትን ሰብስቦ የጎረና ፖለቲካን ሊያድስ ሲጥር ታይቷል። ለውጥ ፈላጊውን ህዝብ ለማደናገርና ትግሉንም ለማደናቀፍ ነበር ይህ ጥረት። ገና አላከተመም ይሉናል። ህዝብ ግን ይህ ቧልት በእኛ ፊት አያልፍም ብሎ ውድቅ ካደረገው ቆይቷል። ከአሜሪካው ኤምባሲ ስብሰባ ውጪ በአሜሪካ መሬትም ለህዝብ ትግል ጉዞ አሜሪካዊ ካርታ ሊስሉ ደፋ ቀና እያሉ ናቸው። በፖለቲካ የገማ የገለማ ምን ሽቶ ቢረጭ ደህና ጠረን አይኖረውም። ይህን መረዳት እንዴት እንደሚያቀታቸው ቢያስገርምም በመሰረቱ ህዝብን ስለሚንቁ ደግመው ደጋግመው ትግሉን ባጭር የሚቀጩ ወይም የሚያደናግሩት ይመስላቸዋል። አሜሪካና ምርጦቹ ስንት ደም የተከፈለበትን የህዝብ ትግል ሊያደናቅፉ እንደማይቻላቸው በተግባር የሚማሩትም ይሆናል። ህዝብ ለወያኔ ሽንፈትን ሲያከናንበው ማለት ነው። የኢትዮጵያ ህዝብ ለማንም ባዕድ እጁን የሰጠ አይደለም፣ ወደፊትም የሚሰጥ አይሆንም። በጣሊያን ወረራ ጊዜ አርበኞች ሊታገሉ ሲነሱ አሜሪካ አሹፎባቸው ነበር፣ ኋላ ቀርም ብሎ ሰድቧቸው ነበር። ይህም በታሪክ የተመዘገበ ሐቅ ነው። ሁኔታው ከተጠረም የቴዎድሮስን ምርጫ ይወስዳል እንጂ እንደ መለስ ዜናዊ አያት ባንዳነትን አያስተናግድም። ደርግ የተባለ ሰው በላ ወሬ አድቆና አድክሞ ለዘረኛው ወያኔ ቢያስረክበውና ቢያስጠቃውም እነሆ ጊዜውን ወስዶ መብቱንና አገሩን ሊያስከብር ተነስቷል። ወያኔንም እያርበደበደ ነው። ይህን ሐቅ ተረድቶ ዘላቂና አስተማማኝ መፍትሄ በመፈለግ ፈንታ ወያኔን በወያኔ ሊቀይሩ መጣር ውጤቱ ዜሮ መሆኑን መረዳት አወቅ ተራቀቅ ሰለጠን ለሚሉት ተስኗቸዋል። ይህንንም የሚካሄደው የአሜሪካ ጥረት ያሳየናል። የወያኔን የበላይነት ጠብቆ ሽግግር የሚለው ፈሊጥም የዚሁ ምልክት ነው። የአድርባዮች መንጋም በየፊናው የሽግግር ቻርተር አርቃቂ ሆኖ አንዳንዶቹማ ከዓመታት በፊት ኢሕአፓ ስለ ሽግግር ያቀረበውን ሙሉ በሙሉ ቀጥተው ነገር ዓለሙን ጨርሰነዋል ሊሉን ይቃጣሉ። አሜሪካ ደግሞ ወያኔ የ1997 ዓ.ም ምርጫን ሲሰጥ ያጀቡትን እንደገና ከወደቁበት አንስቶ ከወያኔ ሊያስተቃቅፍ በመሞከር ላይ ነው። ይህ ጊዜ ያለፈበት መሆኑን መቀበል አቅቶታል። ህዝብ የፍርሃትን ግርግዳ አፈራርሶ በቆራጥነት በመነሳት መስዋዕትነትን እየከፈለ ባለበት በጉልቻ መለዋወጥ ወደ ቀድሞ ሁኔታ እንመለሳለን ማለት መጃጃል ነው። ወያኔ ጎርንቷል። ጨው ቅቤ ቢጨመር ከመደፋት አያመልጥም። የህዝብ ትግል ለምን እንደጀመረና ምን ግብን እንደሚፈልግ ህዝብ ራሱ ጠንቅቆ ያውቃልና አቅጣጫ እናሳይ ባይ አድርባይ ምሁራንን ከቶም አይፈልግም። ህዝብ የሚፈልገው የወያኔን ውድቀት ነው። ህዝብን አዳክሞ የባጀውን ክፍፍልንም አቸንፎ አንድነቱን በትግሉ መስክ አጠናክሯል። ወደ ኋላ የሚልም አይደለም ብንል ስህተት አይሆንም። ከወያኔ ጎን ቆሞ መፈራገጥ ለማንም እንደማይበጅና እንዲያውም የሚፈሩት ውድቀትና ኪሳራ እንደሚመጣ ባዕዳን ቢያውቁ የሚሻላቸው ይሆናል። ከወያኔ ጋር በማበር ህዝብን ሲበዘብዙ፣ መሬት ሲቀሙና ግፍን ሲደግፉ የከረሙት ደግሞ የህዝብ ትግል እንደሚያቃጥላቸው እያሳያቸው ነው። የባዕዳንና የናላሙዲን ንብረቶች መጋየታቸው ቀጣይ መሆን ያለበትም ለዚሁ ነው። ሱዳንን ከሀገራችን መሬት ማባረር፣ በመተማ የከፈተውን የስለላ ማዕከል ማፍረስና ሰላዮቹንም መቅጣት ማባረር የትግሉ አካል ነው። ፍትሐዊ ነው። የሚቃጠለው የሀገር ንብረት ሳይሆን የጠላቶች ነው። የኢትዮጵያ ህዝብ ከወያኔ የሚገላገልበት እርምጃ እስከሆነ ድረስ ይደገፋል። ወያኔ እያፈረሳት የቆየችውን ኢትዮጵያ እንደምንገነባት ሁሉ ማለት ነው። የህዝብ ትግል ጸሮች፣ ሴራዎች ሁሉ የሚከሽፉት ህዝብ ቆርጦ የተነሳው ከወያኔ ሊገላገል በመሆኑ ነው። ትግሉ ጸረ ወያኔ ነው እንጂ በውሱን ጥያቄዎች ዙሪያም አይደለም። መንስኤ የሆኑትን ውሱን ጥያቄዎች እንዳሉ ሆነው ማለትም የአዲስ አበባ ማስተር ፕላንና የጎንደር መሬት ወደ ትግራይ መጣቃለል ወዘተ ትግሉ የጎመራው ለውሱን ጥያቄዎች ምላሽ ቢጤም ከተሰጠ በኋላ ነው። ለምሳሌ የአዲስ አበባ ማስተር ፕላን መሰረዙ የኦሮሞን ህዝብ ትግል አልገታውም። የህዝብ ቀጣይ ትግል ወያኔን ለመጣል በመሆኑ የወያኔን የበላይነት የተጠበቀ ለውጥ ተብዬ ቢቀነቀን ወደፊት ይራመድ የሚችል አይደለም። አንዳንዶች ወያኔን ያቀፈ ሽግግር ብለው በጸያፍ አድርባይነት ቢነግዱም ህዝብ ይህን የሚቀበለው አይደለም። ወያኔን ለማስቀጠል አይደለም ደም የተገበረው። አድርባይ የስልጣን ጠመኞችን ለወያኔ ተለጣፊነት እድል ሰጥቶ አስከፊውን አገዛዝ ለመቀጠል ስንቱ ጀግና ወጣትና ህዝብ ውድ ህይወቱን አልቀጨም። ህዝብ የሚፈልገውን ያውቃልና የለም ፍላጎትህ ይህ ነው ብለው ትግሉን ባጭር ሊቀጩ የሚፈልጉትን የሚከተል ወይም የሚያደንቅ ሊሆንም ባይጠበቅ ደግ ይሆናል። ይህን ሁሉ ጫና ሰጥተን የምናቀርበውና አልፎ አልፎም በተደጋጋሚ የምናሳስበው ጉዳዩ ቀላል ሳይሆን የሀገርና የህዝብን የወደፊት ዕጣ የሚመለከት በመሆኑ ነው። በዚህ ሁኔታ የፖለቲካ ይሉኝታ የለም ሊኖርም አይችልም። ወራዳ ከሃዲዎችን ከሃዲ፣ አድርባዮችን አድርባይ፣ የአሜሪካ ቀጥረኞችን ቀጥረኛ፣ ፈሪዎችን ቡከን ማለታችን የግድ ይሆናል። ከበስተጀርባው ሴራ ሲሸረብበት ይህን ማጋለጡ ህዝብም አውቆ እንዲታገላቸው ማድረጉ ደግሞ ግዴታችን ነው። ወያኔን በሽግግር አክፈው የህዝብን ትግል ሊያኮላሹ ያቀዱትን ሁሉ ማጋለጥ አለብን፣ ግዴታ ነው። አሜሪካ ሀያል መንግስት ነው፣ ሁሉንም ነገር እነሱ ጨርሰውታልና አርፈን እንቀመጥ በሚል ትግላችንን ልናቆምም አይጠበቅም። ቢጠብቁ ቆመው ደርቀው ይቀራሉ። በአሁኑ ጊዜ አሜሪካም ወያኔም ለህዝባችን ትግል የስድስት ወር ዕድሜ ሰጥተዋል። ወያኔ በስድስት ወር ጊዜ ውስጥ የህዝባችንን ትግል ሊያወድም የአስቸኳይ ጊዜ አዋጅ አውጥቷል። አሜሪካና ቡችሎቹ ደግሞ ከስድስት ወር በኋላ ወያኔን ያቀፈ የሽግግር መንግስት እንመሰርታለን ብለው የወያኔን ተለጣፊዎች ከወዲሁ እያነጋገሩ በመዘጋጀት ላይ ናቸው። ዋናው ግብ ወያኔን ማዳንና በተለይ አማራውን ህዝብ ማዳከምና እንደ ኢህአፓ ያሉትን አገር ወዳድ ድርጅቶች ወደ ጠርዝ መስደድ ማስወገድ ነው። ለዚህም ነው የነሱ ሽግግር ጸረ ኢህአፓና ጸረ አማራ ኃይሎችን አቅፎ በስልጣን ከወያኔ ጋር ሊቀመጥ እየተዘጋጀ ያለው። ይህንን ደግሞ እንዳይሳካ ባለን አቅም ሁሉ ከህዝባችን ጋር ሆነን የምንታገለው በመሆኑ ከሃዲዎችና አድርባዮችን ማጋለጡ የትግላችን ዋና አካል ሆኖ ይገኛል። የህዝብን ትግል ለመጉዳት የሚጥሩት ጠላቶች ብቻ አይደሉም። ለጠላት ያደሩ ግን ራሳቸውን ተቃዋሚ ወይም የህዝብ ወገንን የሚሉት ናቸው ያልተናነሱ እባቦች። በየካቲት 66ም አይተናቸዋል፣ በ1997ም እንዲሁ። ዛሬም መርመስመስ ይዘዋል። አገር ወዳዶችን ያገለለ ህብረት መሰረት ሊሉም ተዘጋጅተዋል። ግም ለግም አብረው ያዝግም መሆኑን እያወቅ ነው። ሆድ ሲያውቅ ዶሮ ማታ ሊጫወቱብን እየጣሩ ናቸው። ባለፈው ሳምንት የዚህ የጸረ ህዝብ ጥንስስ ስብሰባዎች በአዲስ አበባም በአሜሪካም ታይተዋል። የህዝብን ትግል ጽንፈኛ ለማለትና 100% ድል መፈለግ ያልሰለጠነ ፖለቲካ ነው ለማለት ተቃዋሚና ምሁር ተብዬዎች ሲወራጩ ሰምተናል። ታይቶ ያልታወቀ ህብረትም በቅርቡ እናበስራችኋለን ያሉ አሉ። ምንም አዲስ ነገር ላያመጡ አንዳንዶቹ ከአንድ ህብረት ወደ ሌላው እንደ ፌንጣ ሲዘሉ ዓመታትን ከማሳለፋቸውም በላይ ከአገር ወዳድ ድርጅቶች ጋር ሳይሆን ከግንጠላ አቀንቃኞች ጋር መተቃቀፉ ሲቀናቸውና ወዲያውኑም ሲፈርሱ ያየነው ነው። ይህን ለመድገምም ተነስተዋል። ከወደ አዲስ አበባ ደግሞ የተቆለቆሉት በ1997 ዓ.ም ህዝብን የከዱና ከወያኔ ጫማ ስር የወደቁ አድርባዮች ናቸው። ህዝብ ይህን ሁሉ ይረሳል ብሎ ማሰብ ራስን ማታለል መሆኑን ገና ያልተረዱ አሉ። ህዝብ ማን ማን እንደሆነ ያውቃል። ማን ወያኔን እንደደገፈ፣ ማን ደግሞ ድራሹን ሊያጠፋ እንደተሰለፈ ህዝባችን ያውቃል። ኃይል የህዝብ ነውና አቸናፊው ያው ህዝብ መሆኑ አይቀሬ ነው። ይሁንላቸው እንበልና ይሳካላቸውና የወያኔን የበላይነት የተበቀና እንደ 1983 ዓመተ ምህረት በተረጣፊዎች የታጀበ ክስተት እውን ይደረግብን ይህ ትግሉን ያቆመዋል? ጭራሹን በባሰና በቆረጠ መንገድ ትግላችንን ቀጥለን እናወድማቸዋለን። የህዝብ ፍላጎት እስከሚሟላ ኢትዮጵያ ነጻና ዴሞክራሲያዊ አገር እስክትሆን ህዝባዊ ትግሉ ቀጣይ ይሆናል። ለዚህም መዘጋጀት አለብን። እየተዘጋጀንም ነው። ተቃዋሚ ነን እያሉ ተቃውሟቸው ለወያኔ ለመጥቀም እንጂ በወያኔ ላይ ያልሆኑትን ነቅተንባቸው ከጥቅም ውጪ ልናደርጋቸው ይገባል። እነ ክህደቱን አይነቶቹን ሁሉ ማለት ነው። ለባዕድ ያደሩ ተቃዋሚዎች ነን ባዮችም ኢትዮጵያዊነታቸው፣ አገር ወዳድነታቸው ምትሃት ነው፣ የማይታይ የማይዳሰስ። ትግላችን ቀጣይ ሆኗል። ወሳኝ ወቅትም ላይ ነው። ትግላችንን እያፋፋም ከወያኔና አሜሪካ የውስጥ አርበኞችና ቀጥረኞች እንከላከል። ትግላችን ይቀጥላል። ድል ለኢትዮጵያ ህዝብ። ወያኔ ይወድማል።
አንቺ ፍቅር አምባ የአፍሪካ መዲና አንቺ ፍቅር አምባ ሀገሬ አዲስ አበባ Yeah, you wish.